ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በአርሲ ዞን አስኮ ወረዳ 3 ሲቪሎች በታጣቂዎች ተገድለዋል ሲሉ የአካባቢ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ይህንና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በዛሬ ምሽት ዝግጅታችን ይዘን ወደ እናንተ ቀርበናል። በአብይ ርዕስና በትንታኔው መጽሔት ሰማችኋላችሁ። በኋላ ላይ ደግሞ ሰፋፊ ዘገባዎችንም ወደ እናንተ የምናደርስ ይሆናል። በሁለተኛው አጋማሽ ሰላም ጤና ስትልን አድማጮቻችን እንደምን አምሽታችኋል። ዛሬ ነሐሴ 10 2016 ዓ.ም የምሽቱ ዝግጅቶች እየመራው አብሬያቸው የማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አለ። የስቱዲዮ ቅንብር የምትመራለን ደግሞ ብርሃን አይሉናት። የዛሬው የፕሮግራም ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ የተከታተላችሁን ከእኛ ጋር አምሹ። አሁን ከዓለም ለተሰባሰቡ ዜናዎች እመራችኋለሁ። እንግዲህ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። በሱዳን ፈጥኖ ደራሽ ኃይሉ በከፈተው ጥቃት 80 ሰዎች ተገደሉ። የኮሌራ ወረርሽኝ በበርካታ ሀገራት መስፋፋቱ ተነገረ። እንዲሁም በጋዛ ተኩስ አቁም ላይ የተደረገው የሁለት ቀናት ንግግር ተጠቃለለ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን ፈጥኖ ደራሽ ኃይሉ በከፈተው ጥቃት 80 ሰዎች ተገደሉ። በሱዳን ከመደበኛ ሰራዊቱ ጋር በመፋለም ላይ ያለው የፈጥኖ ደራሽ ኃይል በሀገሪቱ ደቡብ ምስራቅ ክፍል በከፈተው ጥቃት ቢያንስ 80 የሚሆኑ ሰዎች መገደላቸውን የሆስፒታል ምንጮች አስታውቀዋል። ትላንት የተፈጸመው ጥቃት የመጣው በሁለቱ ተፋላሚ ጄኔራሎች መካከል ያለው ጦርነት እልባት እንዲያገኝ ስዊዘርላንድ ውስጥ ጥረት በመደረግ ላይ ባለበት ወቅት ነው። ትናንት በርካታ አስክሬኖችንና የተጎዱ ሰዎችን መቀበላቸውንና የሟቾች ቁጥርም 80 እንደደረሰ ጃልጊኒ በተሰኘው የሕክምና ማዕከል የሚገኙ ምንጭ ለኤኤፍፒ ዜና ወኪል ተናግረዋል። ኃይሎቹ ትናንት ጠዋት ጥቃት ሲከፍቱ የአካባቢው ሰዎች ለመመከት ሞክረው የነበረ ሲሆን ኃይላቸውን አጠናክረው በመመለስ ቤቶችን አቃጥለው ግድያ መፈጸማቸውን፣ ዛሬ አርብም አስክሬኖች መንገድ ላይ እንደሚታዩ አንድ ከጥቃቱ የተረፉ ግለሰብ ለዜና ወኪሉ አስታውቀዋል። የፈጥኖ ደራሽ ኃይሉ ባለፈው ሰኔ ሴናር የተባለች ስፍራን መቆጣጠሩን ተከትሎ 726 ሺህ የሚሆኑ ሰዎች አካባቢውን ጥለው ተሰደዋል። የኮሌራ ወረርሽኝ በበርካታ ሀገራት መስፋፋቱ ተነገረ። ከጥር ወር 2016 ዓ.ም ጀምሮ እስካለፈው ሐምሌ ወር ድረስ ባሉት ጊዜያት በ26 ሀገራት የሚገኙ ከ300 ሺህ በላይ ሰዎች በኮሌራ ወረርሽኝ መጠቃታቸውን የዓለም ጤና ድርጅት አስታውቋል። በወረርሽኙ በከፍተኛ ደረጃ ከተጠቁት ውስጥ ድርጅቱ ምስራቃዊ የሜዲትራኒያን ክልል ብሎ በሚጠራው አካባቢ ወረርሽኙ በከፍተኛ ደረጃ የታየ ሲሆን፣ ቀጥሎ ወረርሽኙ በብዛት የተስተዋለበት ደግሞ የአፍሪካ ክልል ነው። በአፍ የሚሰጠው የኮሌራ ክትባት በከፍተኛ ደረጃ እጥረት መከሰቱ ለወረርሽኙ የሚሰጠው ምላሽ ደካማ እንዳደረገ የጤና ድርጅቱ አስታውቋል። በአሁኑ ወቅት 18 ሀገራት 150 ሚሊዮን ክትባቶች እንደሚያስፈልጓቸው ጥያቄ ማቅረባቸውም ታውቋል። ይህ በእንዲህ እንዳለ በሱዳን የሚካሄደው ጦርነት እንደ ኮሌራ ያሉ ተላላፊ በሽታዎችን እንዳባበሰና የጤና ድርጅቱ አስታውቋል። ኮሌራ የ316 ሰዎችን ሕይወት እንደቀጠፈና ከ11 ሺህ በላይ ሰዎችም በወረርሽኙ እንደተጠቁ የድርጅቱ ባለሥልጣናት አስታውቀዋል። በጋዛ ተኩስ አቁም ላይ የተደረገው የሁለት ቀናት ንግግር ተጠቃለለ። በጋዛ የተኩስ አቁም ለማምጣት ዶሃ ላይ ለሁለት ቀናት ሲካሄድ የቆየው የሁለት ቀናት ንግግር መጠቃለሉና በመጪው ሳምንት ካይሮ ላይ ስምምነት ላይ ለመድረስ እንዳቀዱ አደራዳሪዎቹ አስታውቀዋል። አደራዳሪዎቹ ዩናይትድ ስቴትስ፣ ግብፅና ቃጣር ዛሬ ባወጡት መግለጫ ንግግሩ ገንቢ እንደነበርና በጥሩ መንፈስ የተደረገ መሆኑን አስታውቀዋል። ለሁለቱም ወገኖች ያላቸውን ሐሳብ ማቅረባቸውንና በሚቀጥሉት ቀናትም መስራት እንደሚቀጥሉ ተናግረዋል። ከትላንት ሐሙስ ጀምሮ የተደረገው ንግግር ለአስር ወራት የቆየውን ጦርነት ለማስቆምና ታጋቾችን ለማስለቀቅ ያለመ ነበር። በስምምነት የሚቋጭ ከሆነ ደግሞ በቀጠናው ሊስፋፋ ያለውን ጦርነት ለመቀልበስ ያስችላል ተብሏል። ሁለቱም ወገኖች በመሪ ደረጃ ፕሬዚደንት ባይደን ባቀረቡት ሐሳብ ላይ ተስማሙ ሲሆን ሐማስ ማሻሻያ በማቅረቡ እስራኤል ደግሞ ማብራሪያ በመጠየቋ አንዱ ሌላውን በአደናቃፊነት በመክሰስ ላይ ነው። በውይይቱ ላይ በቀጥታ ያልተሳተፈው ሐማስ አዲስ ጥያቄዎችን ታቀርባለች ሲል እስራኤልን ይከሳል። አደራዳሪዎቹ ክፍተቶችን የደፈነ ነው ያሉትን ሐሳብ ለሁለቱም ወገኖች ማቅረባቸውን አስታውቀዋል። አዲሱ ተስፋ የመጣው በጋዛ የሟቾች ቁጥር ከ40 ሺህ መዝለሉ በሚነገርበትና ኢራንና ሄዝቦላ እስራኤልን ለመበቀል ጥቃት ይሰነዝራሉ በሚባልበት ወቅት ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ካማላ ሄሪስ አላግባብ የሚደረግ የዋጋ ጭማሪን እንደሚያስቆሙ አስታወቁ። በአሜሪካ በምግብና ሸቀጦች ላይ አላግባብ የሚደረግን የዋጋ ጭማሪ በፌዴራል ደረጃ እገዳ እንደሚጥሉበት እንዲሁም ለአዲስ ቤት ገዢዎች $25,000 እንዲሰጥ እንደሚያደርጉ ለፕሬዝደንትነት የሚወዳደሩት ካማላ ሄሪስ ዛሬ አርብ የኢኮኖሚ ቅዳቸውን ይፋ በሚያደርጉበት ንግግር ያስታውቃሉ ተብሏል። በኢኮኖሚ ጉዳይ ላይ የመጀመሪያ በሚሆነው ንግግራቸው የናረ የመጣውን የምግብ ሸቀጦችና የቤት ዋጋን በተመለከተ ያላቸውን መፍትሄ ይፋ ያደርጋሉ ተብሏል። ካማላ ሄሪስ ንግግራቸውን የሚያደርጉት እርሳቸውም ሆነ የሪፐብሊካኑ እጩ ዶናልድ ትራምፕ ለማሸነፍ ከፍተኛ ፍልሚያ ከሚያደርጉበት ግዛቶች አንዷ በሆነችው ሰሜን ካሮላይና ነው። ካማላ ሄሪስ በምርጫው አሸንፈው ዋይት ሃውስን ከተቆጣጠሩ በመጀመሪያዎቹ 100 ቀናት በአሜሪካ የኖረውን የግሮሰሪ እና የቤት ዋጋ ለማርገብ እንደሚሰሩ የምርጫ ዘመቻ ቡድናቸው ለዜና ሰዎች በላከው ማስታወሻ ላይ አመልክተዋል። ትላልቅ ኮርፖሬሽኖች ትርፍ ለማጋበስ ሲሉ ሸማቾችን መጉዳት እንደሌለባቸው፣ በተለይም የስጋ አቅራቢ ዘርፉ ለገበሬዎች አነስተኛ ዋጋ በመስጠት ለሸማቾች ግን በከፍተኛ ዋጋ የሚያቀርብ በመሆኑ ካማላ ሄሪስ ይህን ማስቆም እንደሚሹ የዘመቻ ቡድናቸው ጨምሮ አስታውቋል። የሄሪስን ሐሳብ የሰሙት ዶናልድ ትራምፕ የኮሚኒስት የዋጋ ቁጥጥር ሲሉ ገልጸውታል። ሐሳቡ አለመስራቱ ብቻ ሳይሆን ተቃራኒውን ውጤት ያመጣል፣ የምግብ እጥረትንና ረሃብን ብሎም የዋጋ ግሽበትን ያስከትላል ሲሉ አክለዋል ትራምፕ። በአሜሪካ ኢኮኖሚ የገንዘብ ፖሊሲውን የወለድ መጠንና ሌሎችንም ጉዳዮች በገለልተኝነት የሚወስነው አካል ፌዴራል ሪዘርቭ በመሆኑ ፕሬዚደንታዊ ፖሊሲዎች ዋጋን በመቀነስ ረገድ ቢያንስ በአጭር ጊዜ ውስጥ ይህ ነው የሚባል ተጽዕኖ እንደማይኖራቸው የኢኮኖሚ ተንታኞች ይገልጻሉ። በመጨረሻም አድማጮች፣ በቱርክ ጸረ መንግሥት የተቃውሞ ሰልፍ አስተባብረዋል በሚል የታሰሩ በኋላ ግን በፓርላማ አባልነት የተመረጡ ተቃዋሚ ፖለቲከኛ በፓርላማው እንዲሳተፉ ሊፈቀድላቸው ይገባል ሲሉ አንድ ተቃዋሚ አባል ጥያቄ በማቅረባቸው ከገዢው ፓርቲ አባላት ድብደባ ተፈጽሞባቸዋል። የገዢው ኤኬፒ ፓርቲ አባላት ተቃዋሚው አህመድ ሲክ ንግግር ወደሚያደርጉበት አትሮንስ በመሄድ ድብደባ ሲፈጽሙባቸውና ሌሎች አባላት ደግሞ ለማስቆም ሲታገሉ ተስተውሏል። ወደ መድረኩ የሚወስደው ነጭ ደረጃም በደም ተለውሶ ተስተውሏል። ጸረ መንግሥት ሰልፍ አስተባብረሃል በሚል ወደ እስር ቤት የተወረወሩት ካን አትላይ የተባሉ ፖለቲከኛ ከሁለት ዓመታት በፊት ከሌሎች ተቃዋሚዎች ጋር ለእስር ቢዳረጉም ባለፈው ዓመት ግንቦት ወር በተደረገው ምርጫ የሠራተኛውን ፓርቲ በመወከል በፓርላማ አባልነት ተመርጠው ነበር። ፓርላማው ወንበራቸውን ቢቀማም የሕገ መንግሥታዊ ፍርድ ቤት ውሳኔውን ውድቅ አድርጎት ነበር። ካናት ላይ ወደ ፓርላማው ለመመለስ አለባቸው ሲሉ ለፓርላማው ንግግር ያደረጉት አህመድ ሲክ ካናት ላይን ሽብርተኛ ብላችሁ መጥራታችሁ አይገርመኝም፣ ከእናንተ ያልወገነውን ሁሉ በሽብርተኝነት ትፈርጃላችሁ፣ ትልቁ ሽብርተኞች ግን እናንተ ናችሁ ማለታቸውን ተከትሎ ድብደባው መጀመሩ ታውቋል። ክቡራትና ክቡራን፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። መልካም የሳምንት መጨረሻ እየተመኘው ወደ አስማማ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ በጣም አመሰግናለሁ። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። አድማጮቻችን፣ ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የዛሬ አርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። እያስተናገድኳችሁ ያለሁት አስማማየ ነው ነኝ። የዌብና ማህበራዊ ድረገጽ ፕሮዲሰራችን የምሽቱ አባየው ገበያው ናት። አብራችሁን አሁንም እስከ አራት ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። አሁን ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በኦሮሚያ ክልል በአርሲ ዞን አስኮ ወረዳ ታጣቂዎች ባለፈው ማክሰኞ በከፈቱት ጥቃት 3 ሲቪሎች ተገድለዋል ሲሉ ነዋሪዎቹ ተናግረዋል። ከተገደሉት በተጨማሪ 3 ሰዎች መቁሰላቸውና የንብረት ውድመትና ዘረፋ መፈጸሙንም የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተፈጸመው ሸኔ ሲሉ በገለጹት ታጣቂ ቡድን መሆኑን አመልክተው ቢያንስ 400 አባወራዎች መፈናቀላቸውንና በችግር ላይ እንደሚገኙም ተናግረዋል። በጉዳዩ ላይ ከኦሮሞ ነጻነት ሰራዊትና ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። እማኞች ሸኔ በማለት የገለጹትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ውንጀላዎች ታጣቂዎች ሲቪሎችና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ ማስተባበሉ ይታወቃል። ኬኔዲ አባተ በዚህ ጉዳይ ተከታዩን አዘጋጅቷል።
በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ ውስጥ በመትገኝ ጥዮ በተባለች ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ.ም ታጣቂዎች ፈጸሙት በተባለ ጥቃት 3 ሲቪሎች ተገድለዋል ሲሉ አስተያየታቸውን የሰጡን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የቀበሌዋ ነዋሪ በእለቱ አመሻሽ ላይ ሸኔ ሲሉ በጠሯቸው ታጣቂዎች ተፈጸመ ያሉትን ጥቃት አብራርተዋል።
ጭሳ የምትባል ቦታ ላይ ያው ቀበሌያችን ድዮ ቀበሌ የምትባል ቀበሌ ሸኔ ነው ነሐሴ 7 ቀን ከ12 ጉዳይ ሲል የጠይት ሩምታ ነው የወረደብን። ከባድ መሳሪያ ስናይፐርና መትረየስ ክላሽ እዚህ ላይ በቃ ያው 3 ሰዎች ሞቱብን። አንዱ ቄስ ነው እምሬ በላይ ነህ ደምሬ ማሞ የሚባሉ ቄስ ናቸው። የጠለታ ቅዱስ ገብርኤል ቤተክርስቲያን አገልጋይ አባት ነበሩ። እንደገና አቶ ገዛይ መንግስቱ ማሞ የሚባሉም የደብራችን ዋናው የሀገር ሽማግሌ ነበሩ። እነሱ ለህይወታቸው ፈርተው በሚሯሯጡ ጊዜ እዛው ላይ ገደሏቸው። ከተማ ጠለታ ጨፋ በምትባል የገጠር ከተማ ላይ እዛው ሬሳቸውን ደማቸውን ሸስል ሰው አደረ። ጠዋት ከረፈደ ነው ሬሳቸው የተነሳ። ሰው ሸሽቶ ተሰዶ እዛ ቦታ ላይ ባለመኖሩ ወደ ኩፍቴና መድኃኔዓለም ደብር ተቀብረዋል። ሶስተኛው የሞተ አቶ ገበያው ጠዴ ተገኔ የሚባለውም ያን ዕለት ጥበቃ ጓድ ነበር። እሱም ሞቶ በሬቻ ቅዱስ ሚካኤል ተቀብሯል።
ቄስ በላይነ ከሟቾቹ መካከል አንዱ ሲሆኑ አባታቸው አቶ ደምሬ ከነ ቤተሰቦቻቸው ተፈናቅለው በሚገኙበት ሀዘን እንደተቀመጡ ተናግረዋል።
ጊዜ ክንዴን አታዙ በሸኔ በኩል ልጅን ገለውብኝ በሰው ላይ ተገብልኝ እያለቀስኩን ያለሁት በላይነ ደምሬ ይባላል። ቄስ መምሬ በላይነ ይባላል። የመጀመሪያ ልጅ ነው። በመሸሽ ላይ እያሉ ነው ለነፍሳቸው ሲሸፉ ገደባቸው።
አሁን እናንተ የት ነው ያላችሁትኝ?
ተሰደን እሬቻ ቀበሌ የምትባል ውስጥ ነው ያለን። እንደዚሁ ሆነ ተዳበን የተቀመጥን ሰዎችን አዘኔንም በዛው እያለቀስኩ ነው ያለሁት። ግማሹን ቤተሰብ ልጄ ነው የወጣሁት። አዎ ስድስተኛ ነው የወጣ ነው። ሰባተኛ ጊዜ ሞቷል። እንግዲህ ህዝቡን ህዝቡን እንደ ስለ ህይወት ስለ ነፍስ ጉዳይ ህዝቡን እኛ አሁን የስም ጫካቸ ዛራዊ ጭቃ ላይ እየተንከባልልን ያለ ነው። እያለቀስን እየቄስን ያለ ነው። እንግዲህ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ሀገረ ስብከት ጽህፈት ቤት በጥቃቱ የሞቱት ሰዎች ቁጥር 5 መሆኑን አስታውቋል። ሀገረ ስብከቱ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት በጻፈው ደብዳቤ በጥቃቱ 1 ካህንና 3 ምዕመናን መገደላቸውን፣ 1 የመንግስት ታጣቂ ደግሞ ሰዎቹን ከጥቃት በመከላከል ላይ እያለ ህይወቱ ማለፉን አመልክቷል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት አስተያየት ሰጭ 3 ሰዎች መቁሰላቸውንም አክለው ገልጸዋል። ጠለታ ጨፋ በተባለች የቀበሌዋ አነስተኛ ከተማ ውስጥ ዘረፋና የንብረት ቃጠሎ መፈጸሙንም አመልክተዋል።
ከቀኑ 12:20 ጉዳይ ሲል እንደተጀመረ ሌሊቱን እንዲሁ ያቺ ከተማ እንዳልነበር ሆና ናፍጣና ጋዝ እያርከፈከፉ ድብና አድርገው ሱቁ ምግብ ቤት የነበረ እንዳለች ከተማዋ ውድም ብላለች በእሳት። ከዛም የአካባቢ ታጣቂ ጥበቃ ጓዶች ነበሩ። እነሱም የሚችሏቸው ባለመሆኑ እነሱም ሸሹ።
ጥቃቱን ተከትሎ በመቶዎች የሚቆጠሩ አባወራዎች ከነ ቤተሰቦቻቸው ተፈናቅለው በችግር ላይ እንደሚገኙም እኚሁ አስተያየት ሰጭ ጠቁመዋል።
ቢያንስ ወደ 400 የሚሆን ህዝብ አባወራ ዋና ዋናው አንድ 400 ይሆናል። ከነ ቤተሰቡ ቢቆጠር አልፎ የትነት የሚሄድ ነው። እኔም ከነ ቤተሰብ ነው የወጣሁት። ከኔ 7 የተሰደደው በአሁን ሰዓት እጁ ላይ ሊጎር ሰዓት የሌለውና 5 ሳንቲም በኪሱ የሌለው ሰው ሆኖ ነው ውልቅ ብሎ ከቤቱ የወጣ። አጠቃላይ ንብረት የለችም። ሰዋን ሚቀም ሰው ወጥቶ ሜዳ ላይ ነው ያለው። ሚቀም ሜዳ ላይ እንዲ ጎረቤት እግዚአብሔር ያሉ እየረዱ ነው እየተቀመሰ ያለው።
ከአካባቢው ብዙ ርቃችሁን ያላችሁት?
አዎ የሁለት ሰዓት የአንድ ሰዓት ተኩል ይህን ያህል ያህል ነው። ይህን ነው አሁ እንግዲህ የቻለ ከዛም እያለፈ እየሄደ ነው ያለው።
ጥቃቱ ከተፈጸመ በኋላ ምሽት ላይ የኦሮሚያ ክልል የጸጥታ ኃይሎች ወደ ወረዳዋ መግባታቸውንም ተናግረዋል። በጥቃቱ ለተፈናቀሉ ምዕመናን ጥበቃና የአስቸኳይ ሰብአዊ እርዳታም እንዲደረግላቸው የሀገረ ስብከቱ ጽህፈት ቤት ጥሪ አቅርቧል። በአርሲ ዞን አሰኮ ወረዳ ውስጥ በመትገኘው ጥዮ በተባለችው ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ.ም ተመረተ ተፈጸመ የተባለውን ጥቃትና የታጣቂዎቹን ማንነት በተመለከተ የአሜሪካ ድምጽ በገለልተኛ ወገን ለማረጋገጥ አልቻለም። አስተያየት ሰጪዎቹ ኦነግ ሸኔ ሲሉ የተከሱትና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን ጥቃቱን ፈጽሟል በሚል ለቀረበበት ክስ የአሜሪካ ድምጽ የኦሮሞ ነጻነት ሰራዊት ቃል አቀባይ የሆኑትን ኦዳ ተርቢን ለማግኘትና ምላሻቸውን ለማካተት ያደረገው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን ቀርባለን። ሆኖም እማኞች ሸኔ በማለት የተከሱትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ወንጀላዎች ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ አስተባብሏል። ከኦሮሚያ ክልል መንግስትም አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ የእጅ ስልካቸው ላይ ደውለን ምላሽ ባለመስጠታቸው አልተሳካልንም። እንደተሳካልን ይዘን እንመለሳለን። በአርሲ ዞን ታጣቂዎች በሚፈጽሙት ጥቃት ሲቪል ሰዎች ሲገደሉ የሰሞኑ የመጀመሪያው አይደለም። በዞኑ ሽርካ ወረዳ ባለፈው ህዳር ወር ላይ ብቻ በታጣቂዎች ተፈጸመ በተባለ ጥቃት ከ40 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ዋቢ አድርገን መዘገባችን ይታወሳል። በወቅቱ ለተፈጸመው ጥቃት የክልሉ መንግስት ኦነግ ሸኔ ሲል የተከሰውን የኦሮሞ ነጻነት ሰራዊት ተጠያቂ ያደረገ ሲሆን ታጣቂ ቡድኑ በበኩሉ ወንጀላውን አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስን ያደመጣችሁት። አሁን ደግሞ ወደ ትንታኔው መጽሔት ዘገባዎች እናልፋለን። የትንታኔ መጽሔት የመጀመሪያ ዘገባችን በህወሓት ጠቅላላ ጉባኤ ላይ አንገኝም ላሉ የፓርቲው አመራሮች ተሳትፎ ጥሪ መደረጉን የሚገልጽ ነው። በመቀለ ከተማ እየተካሄደ ባለው አወዛጋቢው የህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ላይ እንደማይሳተፉ ይፋ ላደረጉ የፓርቲው አመራሮች በአካል ተገኝተው ሀሳባቸውን እንዲገልጹ ጥሪ መቅረቡን የጉባኤው ቃል አቀባይ አቶ አማኑኤል አሰፋ አስታውቀዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች የተወከሉ ጉባኤተኞች በአመራሮች ጫና ሳይሳተፉ ቀርተዋል ብሏል። አቶ አማኑኤል በጉባኤው ላይ እንደማይሳተፉ ከገለጹ 14 የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀብቱ ኪሮስ ግን የዞናቸው ተወካዮች በጉባኤው ያልተሳተፉት ቅድሚያ የሚሰጧቸው ጉዳዮች በመኖራቸውና ጉባኤውም ህጋዊ አለመሆኑን በመቃወም እንጂ በአመራር ጫና አይደለም ብለዋል። በክልሉ የሚንቀሳቀሱ ሶስት ፓርቲዎች በሰጡት መግለጫ ደግሞ ለስልጣን የበላይነት ለሁለት ተከፍሎ እየተሻኮተ ነው ያሉት የህወሓት አመራር ውዝግብ ወደ ግጭት እንዳያመራ ማስጠንቀዋል። ሙልጌታ ጽባ ተጨማሪ አለው።
የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ከፓርቲው የህጋዊ ሰውነት ምዝገባና ከጠቅላላ ጉባኤ ዝግጅት ጋር በተያያዘ ለሁለት ተከፍለው እየተወዛገቡ ባሉበት ወቅት ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ.ም በመቀለ የሰማዕታት ሐውልት አዳራሽ የተጀመረው 14ኛ ድርጅታዊ ጉባኤ አራተኛ ቀኑ ይዟል። የጉባኤው ቃል አቀባይ አቶ አማኑኤል አሰፋ ዛሬ አርብ ነሐሴ 10 ቀን 2016 ዓ.ም ለብዙሃን መገናኛ በሰጡት መግለጫ የፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳን ጨምሮ በድርጅታዊ ጉባኤው ላይ እንደማይሳተፉ በይፋ ላስታወቁት 14 የማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ወደ ጉባኤው ላልገቡ ሌሎች ተወካዮች በአካል ተገኝተው ሀሳባቸው እንዲገልጹ ጥሪ መቅረቡን አስታውቀዋል።
በራሳቸው ውሳኔ ለመግባት ያልፈቀዱ ጉባኤተኞች አሁንም ጉባኤ ውስጥ ገብተው ሀሳባቸውን ልዩነታቸውን ለመግለጽ የሚፈልጉ ከሆነ ጉባኤውን የሚያስተላልፈው ውሳኔ ተቀብለው የድርጅቱን አሰራር ለማክበር ፈቃደኞች ከሆኑ አሁንም ጉባኤው እነዚህ አካላት መጥተው ሀሳባቸውን እንዲገልጹና እንዲሳተፉ ጥሪ እንዲደረግላቸው ውሳኔ አስተላልፈዋል ማለት ነው።
ከተለያዩ የትግራይ ክልል አካባቢዎች በጉባኤው ላይ ለመሳተፍ ለተገኙ ሰዎች በሕዝብ ደማቅ አቀባበል እንደተደረገላቸው ቃል አቀባዩ ገልጸዋል። ከትግራይ ክልል ደቡባዊ ዞንና ከደቡባዊ ምስራቅ ዞን ሁለት ወረዳዎች ተወካዮች በጉባኤው እንዳይሳተፉ በአመራሮች ጫናና አፈና ደርሶባቸዋል ሲሉም ከሰዋል።
የትግራይ ደቡባዊ ዞን እንዲሁም ከደቡብ ምስራቅ ዞን ደግሞ ሁለት ወረዳዎች፣ ሰሜን ምዕራብ ዞን ደግሞ ጸለምት አካባቢ ሁለት ወረዳዎች ወደዚህ ያልወከሉ ተወካዮቻቸውን ያላኩ ጉባኤተኞች ያላኩ አሉ። ይህንን የሆነበት ምክንያት በአመራሩ ምክንያት ነው። ከክልል እስከ ወረዳ ድረስ በተለያየ እርከን ያሉ ጥቂት አመራሮች ጉባኤተኞች እንዳይመረጡ፣ የተመረጡም ደግሞ ወደ መቀሌ መጥተው ወደ ጉባኤው እንዳይሳተፉ ባደረጉት ሁኔታ እዚህ ያልገቡ አሉ።
ህወሓት በሀምሳ ዓመታት ታሪኩ እንደ ዘንድሮ የአመራር ውድቀት አልገጠመውም ያሉት አቶ አማኑኤል በመካሄድ ላይ ያለው ጉባኤ የፓርቲውን የአመራር ችግር ለመፍታት አጋዥ መሆኑን ገልጸዋል። በጉባኤው ላይ አንሳተፍም ካሉ 14 የማዕከላዊ ኮሚቴ አባላት አንዱና የትግራይ ደቡባዊ ዞን አስተዳዳሪ የሆኑት አቶ ሀፍቱ ኪሮስ በበኩላቸው ከዞኑ በጉባኤው ላይ ሰዎች እንዳይሳተፉ አስተዳደራቸው ጫና አሳድረዋል በሚል በቃል አቀባዩ የተገለጸውን ክስ አስተባብለዋል። ተወካዮቹ ያልተገኙት ጉባኤው ህጋዊ ባለመሆኑና ቅድሚያ ሊሰጣቸው የሚገባቸው ጉዳዮች በመኖሯቸው አባላቱ ስለተቃወሙ እንጂ በአመራሮች ጫና አይደለም ያሉት አቶ ሀፍቱ በአመራር ጫና ቀሩ መባሉ ህዝብን ከመናቅ የሚነሳ ነው ሲሉ ክሱን ተቃውመዋል። በመካሄድ ላይ ያለውን ጉባኤም የህወሓት አሰራር ያልተከተለ መድረክ እንጂ የፓርቲ ጠቅላላ ጉባኤ አይደለም፣ የሚወስነው ውሳኔም ተቀባይነት አይኖረውም በማለት አጣጥለውታል።
ሰዎች ጠልፎ የሚወስደው የህዝብን ድምፅ መስማት ያልቻለ የትምክህት ቡድን ነው። በዚህ ትርጉም የሌለው ጉባኤ ላይ አባላትም ያልሆኑ ሰዎችን እንዲሳተፉ እያደረገን ያለው ህዝብ አምኖ የወሰነውን ነገር አመራሮች ጫና ስላሳደሩ ነው ብለህ መናገር የአመራርነት ሚናን አለማወቅ ነው። ለህዝብ ንቀት ስላላቸው ህዝብ ወደዚህ ግባ ከዚህ ውጣ ይባላል ብለው ያምናሉ። የትምክህት አስተሳሰብ ስለተጠናወታቸው ነው እንዲህ የሚሉት።
የምርጫ ቦርድ እውቅና ያልሰጠው ይህ ጉባኤ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የትግራይ ህዝብ ያገኘው አንጻራዊ ሰላም እንደ መንጠቅ ይቆጠራል ሲሉ አካሄዱን መኮንናቸው ይታወሳል። በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ ባይቶናና ውድብ ናጽነት ትግራይ ዛሬ በጋራ በሰጡት መግለጫ የህወሓት አመራሮች በክልሉ የተገኘውን አንጻራዊ ሰላም ለቡድናዊ ጥቅም መቆመሪያ ከማድረግ መታቀብ አለባቸው በማለት አሳስበዋል። የትግራይ ህዝብን ከአንድ ፓርቲ ጋር አንድና ያው አስመስሎ የማቅረብ ትርክትም እንዲታረም ፓርቲዎቹ በመግለጫቸው ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አቶ አልሉ ኃይሉም
የቆዩም የነበሩም በፓርቲው የተፈጠሩ ኋላ ቀር አስተሳሰቦችን ወደ ህዝቡ የማሰራጨት ሁኔታ አለ። እኛ አሁንም እየኮነንን ያለ ነው የውስጣቸውን የላይሰንስ ጉዳይ። አሁን ለምሳሌ የዛ የፓርቲው የላይሰንስ ጉዳይ ከፕሪቶሪያ መኖርና መፍረስ ጋር ማያያዝ አሁን ይሄ እንደ ህግም መቆም አለበት። ሁለተኛ ደግሞ እርስ በርሳቸውን የሚያደርጉት የፖለቲካ መሳሳብ ራሱም ህጋዊ በሆነ መንገድ እንደማካሄድ አጠፋዋለሁ፣ ጠርገዋለሁ በሚል ተርሞችን ነው እየተጠቀሙ ያሉና ምንም ዲሞክራቲክ የሆነ ነገር አይደለም።
በክልሉ ያለው ችግር መፍትሄ የሚያገኘው ሁሉን አቀፍ አስተዳደር በመመስረት መሆኑን በመግለጫቸው ያመላከቱት ፓርቲዎቹ ይህም እውን እስኪሆን ድረስ እንታገላለን ብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አድማጮቻችን፣ ቀደም ሲል ሙልጌታ ጽባ ያጠናቀረው በዋት ጠቅላላ ጉባኤ የተመለከተው ዘገባ ነበር ወደ እናንተ የደረሰው። የትንታኔ መጽሔታችን ሲቀጥል ቀጣዩ ዘገባችን ደግሞ በኢትዮጵያ የተካሄደው የኢኮኖሚ ማሻሻያን በተመለከተ የተነሱ ሀሳቦች ላይ ያነሳል። መንግስት በኢኮኖሚ ማሻሻያው የውጭ ምንዛሬ ግብይቱ ገበያ መር እንዲሆን ያሳለፈው ውሳኔ በህብረተሰቡ ላይ የሚያስከትለው ጉዳት እንዳያመዝን ጥብቅ የቁጥጥር ስርዓት እንዲያበጅ ባለሙያዎች ጠየቁም። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ዛሬ አርብ ባዘጋጀው የውይይት መድረክ ላይ የተገኙ ባለሙያዎች ገበያ መር የውጭ ምንዛሬ ስርዓቱ ጥቅምም ጉዳትም እንዳለው ጠቁመው ትግበራው የመንግስትን ቁጥጥር እንደሚፈልግ አመልክተዋል። ብሔራዊ ባንክ በበኩሉ በአዲሱ የውጭ ምንዛሬ ስርዓት ትግበራ ላይ የተጠና ጣልቃ ገብነት ይኖራል ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አዘጋጅቷል።
የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ዛሬ አርብ ነሐሴ 10 ቀን 2016 ዓ.ም በቅርቡ ይፋ በተደረገው አዲሱ የውጭ ምንዛሪ ስርዓት ላይ የሚመክር የፓናል ውይይት አዘጋጅቷል። በውይይት መድረኩ ላይ የተገኙት የብሔራዊ ባንክና የገንዘብ ሚኒስቴር ባለሥልጣናት መንግሥት በቅርቡ ይፋ ያደረገው የኢኮኖሚ ማሻሻያ መነሻው ረዘም ላሉ ጊዜያት ሲንከባለሉ የመጡ ኢኮኖሚያዊ ችግሮችን ለመፍታትና ኢኮኖሚው በፍጥነትና በቀጣይነት እንዲያድግ በማሰብ እንደሆነ አብራርተዋል። በውይይት መድረኩ ላይ ጥናታዊ ጽሑፍ ያቀረቡት የፋይናንስ ባለሙያ የሆኑት አቶ ይርጋ ተስፋዬ የኢኮኖሚ ማሻሻያው በገበያ ውስጥ የነበረውን የውጭ ምንዛሪ ፍላጎትና አቅርቦት አለመጣጣም እንዲስተካከል ያደርጋል፣ በገበያው ውስጥ ግልጽነት በመፍጠር በጥርጣሬና በግምት ላይ የተመሰረቱ ኢኮኖሚያዊ ውሳኔዎችን ያስቀራል፣ በዚህም አዎንታዊ ለውጥ ያመጣል ይላሉ። ይህም እውን እንዲሆን ግን መከናወን ያለባቸው ነገሮች መኖራቸውን ገልጸዋል።
ፋይናንሻል ሴክተሩ ስትሮንግ ኤንድ ሪዚሊየንት መሆን አለበት። ፎሬን ኤክስቼንጅ ሪዘርቭ ያስፈልጋል። ለምንድን ነው? ትራንዚሽኑ ጊዜ የኦርደር ባክሎግ አለን፣ የዲማንድ ባክሎግ አለን። ማክሮ ኢኮኖሚክ ፋንዳሜንታሎቻችን ስታበር ነው ስትሮንግ መሆን አለባቸው። ሞኔታሪ ፖሊሲ ፍሬምወርኩ ክሬዲብል መሆን አለበት። ኢፌክቲቭ የሆነ ኮሚኒኬሽን ስትራቴጂ ያስፈልጋል።
ሌላው ጥናት አቅራቢ የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ላለፉት ዓመታት ሲከማቹ የመጡት ችግሮች አሁን ላይ ሀገሪቱ ይህን መሰል የኢኮኖሚ ማሻሻያ እንድታደርግ ማስገደዳቸውን ተናግረው ውሳኔውን ታሪካዊ ሲሉ ገልጸውታል። አሁን ያለውን ኢኮኖሚያዊ ችግር ከዚህ በተለየ መንገድ መፍታት አይቻልም ያሉት ባለሙያው ውጤታማነቱ ግን መንግስትና ሌሎችም ተዋናዮች በሚያደርጉት እንቅስቃሴ የሚወሰን ይሆናል ብለዋል። የኢኮኖሚ ማሻሻያው ውጤታማ እንዲሆንና ኢኮኖሚው እንዲረጋጋም መንግስት የተጠና ቀጣይነት ያለውና ወጥ የሆነ የቁጥጥር ስርዓት እንዲዘረጋም ጠይቀዋል።
ሬጉሌሽን ሲባል ጠቅላላ የንግድ ኢንቫይሮንመንቱን ማኔጅ ከማድረግ አንጻር ያሉ ነገሮች። ይሄ ነጋዴ ማህበረሰብ ሪያክት ሲያደርግ በተለያየ መልኩ ነው ሪያክት የሚያደርገው። አንደኛ በካምፔን የምታደርገው በሆነ ጊዜ ሄደ የሆኑ ነገሮችን ማድረግ ብዙ አያዋጣም፣ ዘላቂ ስላልሆነ ማለት ነው። ስለዚህ በተጠና መልኩ ሴክተርህን አይደንቲፋይ አድርገህ ዲስሲግኒፊካንት ዲስቶርሽንስ የቱ አካባቢ ነው ያሉት፣ በምን መልኩ ኮንትሮል እናደርገው ይገባል ብለህ አጥንተህ በተጠና መልኩ ሪያክት ማድረግ አለብህ ማለት ነው። እና ደግሞ ኮንሲስተንት መሆን አለበት። እስ ኖት ኦንሊ ዛሬ ላይ አድርገው ወይ የሚቀጥለው ወር በካምፔን አድርገው የምታደርገው አይደለም። ከላይ እስከታች ያሉት ሬጉላቶሪ አውቶሪቲስ በተናበለ መልኩ ነው መስራት ያለባቸው።
የውጭ ምንዛሪ ግብይቱ ገበያ መር እንዲሆን መወሰኑ ኢኮኖሚውን ያነቃቀዋል፣ ላኪዎችንም ያበረታታል ያሉት ደግሞ የቢዝነስ አማካሪው አቶ እሸቱ ፋንታዬ ናቸው። ውሳኔው እነዚህን ጨምሮ በርከት ያሉ ጥቅሞችን እንደሚያመጣ የጠቀሱት እኒሁ ባለሙያ ጉዳትም ግን እንደሚያስከትል ተናግረዋል።
እቃዎች የሚገቡበት ዋጋ በገበያ ሲወሰን የእቃው ዋጋ ሊጨምር ነው ማለት ነው። ይሄ ጉዳት የሚያስከትልባቸው ሰዎች አሉ በሙሉ ፐብሊክ ሰርቪስ ውስጥ የሚሰራ ሲቪል ሰርቫንት፣ በሙሉ ፕራይቬት ሴክተር ውስጥ የሚሰራ ሰራተኛ፣ ከንግድ ውጭ ገቢውን የሚያገኝ ሰው ተጎጂ። መንግስት ምን አስቧል ይሄን ለማድረግ? ይሄ ተግትገን መንግስትን መያዝ ያለብን ገንዘብ ሚኒስቴርን በስርዓት መጠየቅ ያለብን ጉዳይ ነው። ይሄ ነው የአድቮኬሲ ስራ መስራት የሚፈልጉ ሰዎች በስርዓት መስራት ያለባቸው።
የውይይቱ ተሳታፊ የሆኑት በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ቁጥጥርና ክምችት አስተዳደር ዳይሬክቶሬት ምክትል ዲሬክተር አቶ አበባየው ዱፌራ የኢትዮጵያ መንግስት ጊዜ ወስዶ በአግባቡ ከተዘጋጀ በኋላ ከዚህ ውሳኔ ላይ መድረሱን ተናግረዋል። ብሔራዊ ባንክም የውጭ ምንዛሪ መመሪያ በማውጣት ውሳኔውን መተግበሩን ጠቅሰው በመመሪያው ውስጥ በርካታ ጠቃሚ ያሏቸው ለውጦች መካተታቸውንም አመልክተዋል። ውሳኔውን በአተገባበሩ ሂደት ለመቆጣጠርም ብሔራዊ ባንክ በተወሰነ መልኩ ጣልቃ እንደሚገባ አቶ አበባየው አስታውቀዋል።
እንደ አስፈላጊነቱ እንገባለን፣ ግዴታ ስለሆነ ማርኬቱ ስታብላይዝ ማድረግ አለበት። እንደ አስፈላጊነቱ እየታየ የሚገባበት ነው። ግን የሚገባበት አግባብ ግን በዘፈቀደ ሳይሆን ፕሪንስፕል በሆነ መልክ ዶኩመንት ተዘጋጅቶለት በዶኩመንቱ መሰረት ኮሚቴ ተዋቅሮለት በዛ ኮሚቴ መሰረት አናሊሲስ ከተሰራ በኋላ ብሔራዊ ባንኩ መግባት አለበት የለበትም የሚለው ነገር ሲወሰን ብቻ የሚገባበት እንጂ እንደ በፊቱ ዝም ብሎ ወደ ማርኬት ገብቶ እንደፈለገ የሚያደርግበት ነገር አይሆንም ማለት ነው።
በቅርቡ የተደረገው አጠቃላይ የኢኮኖሚ ማሻሻያና የዚሁ ውጤት የሆነው ገበያ መር የውጭ ምንዛሪ ግብይት ስርዓት በድጋፍና በተቃውሞ ከተለያዩ አካላት አስተያየቶችን እያስተናገደ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣዩ ዘገባችንም ከዚህ የማክሮ ኢኮኖሚ ማሻሻያው ጋር የተያያዘ ነው። የኢትዮጵያ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመኑ ገበያ መር እንዲሆን መወሰኑን ተከትሎ በደቡብ ኢትዮጵያ ክልል ያለ አግባብ ዋጋ ጨምሯል፣ ምርትም ደብቋል የተባሉ 297 ነጋዴዎች መታሰራቸውና ከ3300 በላይ የንግድ ተቋማት መታሸጋቸውን የክልሉ የንግድና ገበያ ልማት ቢሮ አስታውቋል። ይሁንና ታሽጓል ከተባሉ የንግድ ተቋማት ውስጥ ሳይቀር ሸቀጦች የመሰወርና የማሸሽ ድርጊት የተፈጸመ መሆኑን ለአሜሪካ ድምፅ የገለጹ ሸማቾች በበኩላቸው እየተወሰደ ነው የተባለው እርምጃ መፍትሄ ያስገኛል ብለው እንደማያምኑ ተናግረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡ ነጋዴዎችም ከምንዛሬ ተመን ፖሊሲ ለውጥ ጋር በተገናኘ የእስርና ሱቆችን የማሸግ እርምጃው ተገቢነት የለውም ሲሉ ተቃውመዋል። የአሜሪካ ድምፅ ያነጋገራቸው የወላይታ ሶዶ ዩኒቨርሲቲ መምህር ደግሞ ነጋዴዎችን የማሰር እርምጃው የነጻ ገበያ የኢኮኖሚ ስርዓትን የሚጻረርና ውጤቱም ጊዜያዊ መሆኑን ገልጸው ተችተዋል። ዘላቂ መፍትሄውም ምርታማነት በማሳደግ ያቅርቦትና ፍላጎት ክፍተቱን ማቀራረብ ነው ሲሉም አብራርተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ጉዳይ ተከታዩን አዘጋጅቷል።
የኢትዮጵያ መንግስት ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያም የውጭ ምንዛሬ ተመን በገበያ እንዲመራ መወሰኑን ተከትሎም የዶላር ዋጋ አሻቅቧል በሚል በደቡብ ኢትዮጵያ ክልል አላግባብ ከፍተኛ የሸቀጦች ዋጋ ጭማሪ አድርገዋል ያላቸውን 297 ነጋዴዎችን ማሰሩን የክልሉ ንግድና ገበያ ልማት ቢሮም ለአሜሪካ ድምፅ አስታውቋል። ስግብግብ ሲል በጠራቸው ነጋዴዎች ላይ እርምጃውን የወሰደው ላለፉት 18 ቀናት በሽያጭ ዋጋቸው ላይ ክትትል ሲያደርግ ከቆየ በኋላ መሆኑን ኃላፊው አቶ ገለበ ጎልቶሙም ለአሜሪካ ድምፅ በስልክ ገልጿል።
ወደ 20527 በላይ ድርጅቶች በር ለበር ክትትል ተደርጓል። ከዋጋ ጭማሪ አንጻር ያሳዩን ነጋዴዎች ምንድን የተወሰደባቸው ወደ 7613 ድርጅት ነው። ቃልና የጽሁፍ ማስጠንቀቂያ የተሰጠበት አግባብ አለ። ወደ 3513 ድርጅት ላይ የሸጋ ስራ ፈርዳ ስለዚህ ነጋዴዎች የሚሰጠውን ቅጣት ያለመቀበል ለፍራድ ያደረጉበት ሂደት አለ። በ71 ድርጅቶች ላይ የገንዘብ ቅጣት እርምጃ ተወስዶባቸዋል። ይሄ ዋጋ ጭማሪ ያደረጉ ነው።
በተለይም የወላይታ ሶዶ፣ የድላም፣ የአርባ ምንጭ፣ የሳውላና የጂንካ ከተሞች ቢሮው ክትትል ያደረገባቸው ሲሆን ያላግባብ የዋጋ ጭማሪ ባደረጉ ነጋዴዎች ላይ እስራትን ጨምሮ የተለያዩ የእርምት እርምጃዎችን መውሰዱን ኃላፊው አቶ ገለቦ ተናግሯል። የዋጋ ጭማሪውን አስመልክቶ የአሜሪካ ድምፅ ከጠየቃቸው ሸማቾች ውስጥ የሆኑት አብርሃም አዴ የተባሉ የወላይታ ሶዶ ከተማ ነዋሪም የኢኮኖሚ ማሻሻያ ይፋ ከተደረገ ወዲህ በግብርናም ሆነ በፋብሪካ ምርቶች ላይ ከፍተኛ የሆነም የዋጋ ጭማሪ እየታየ ነው ብለዋል።
ይታሸጋል፣ በዋናው በር ግን ይነገዳል። ይሄ እሱ ያው ውሃ ቅዳ ውሃ መልስ ነው እንጂ ታሽጎም የተወሰደ እርምጃ የለም። የተደበቁ እህሎችን ማንም ሰው ሊያገኝ አልቻለም። አሁን በአሁኑ ሰዓት አሁን እህል እየተደበቀ ናለው። ዘይት ግን ምን ቢል እየተጠበቀ ነው።
ታስረዋል የተባሉት ነጋዴዎች ሱቆች በፊት በራቸው መታሸጋቸው ቢገለጽም ሸቀጦች በጓሮ በር እንዲወጡ የተደረጉ ይሸጣል የሚሉት እኚሁ አስተያየት ሰጪም ምርቶችን የማሸሽና የመደበቅ ድርጊት በከፍተኛ ደረጃ የተፈጸመውንም ጠቁመዋል። የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ግን ምርትን ሲደብቁና ወደ ሌላ ቦታ ሲያሸሹ ነበሩ ያሏቸው 216 ነጋዴዎች እንዲታሰሩ ማድረጋቸውን አስታውቀዋል።
ሁለተኛ ጉዳይ የምርት ክምችት በመደበቅ ገበያን በማንፍራት ያደረጉ ደግሞ ወደ 3414 ድርጅቶች ላይ የማስጠንቀቂያ፣ ወደ 2096 ድርጅቶች ላይ ሸጋ፣ 216 ነጋዴዎች ላይ እስራትና 6 ነጋዴዎች ላይ የገንዘብ እርምጃ የተወሰደበት አግባብ አለ።
አንድ ታደመ ታደለ የተባሉ ነጋዴ በበኩላቸው እየተወሰደ ያለው እርምጃ ተገቢነት የለውም ሲሉ ተቃውመዋል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው የወላይታ ሶዶ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር አፈወርቅ ብርሃኑም የመንግስትን የኢኮኖሚ ማሻሻያ እርምጃ ተከትሎ የምርቶችን የዋጋ ጭማሪም ማስተዋላቸውን ጠቅሰው አግባብነት ግን እንደሌለው ተችቷል።
መንግስት ምን ጊዜም እንደዚህ ማክሮ ኢኮኖሚክ ፖሊሲ ማሻሻያ በሚያደርግበት ጊዜ በአጭር ጊዜና በረዥም ጊዜ ኤክስፐክት የሚደረጉ ወይንም የሚጠበቁ ለውጦች ይኖራል። ግን የእኛ ሀገር ነጋዴ የወሰደው እርምጃ ምክንያቱም ዶላር ነው ወይንም የውጭ ምንዛሬ ካረንሲ ላይ ነው ማሻሻያ የተደረገው እና ሰዎች ወደፊት ይሆናል ብሎ ኤክስፐክት በሚያደርጉት ሜንታሊቲ እንጂ በእነሱ ላይ ቀደም ብሎ ገብቶ ባለው እቃ በተለይ ከውጭ ተገዝቶ በሚመጡ ኢምፖርትድ በተደረጉ እቃዎች ላይ ምንም አይነት በዛች ኦቨርናይት የሚመጣ ለውጥ መኖር አልነበረበትም። ነገር በዛ ሁኔታ ሰዎች ወይም ነጋዴዎች የወሰዱት እርምጃ ትክክል ነው የሚል እምነት የለኝም።
በደቡብ ኢትዮጵያ ክልል ተወሰደ የተባለው እርምጃም በሀገር አቀፍ ደረጃ እየተከናወነ ነው ያሉት የቁጥጥር ስራም አካል መሆኑን የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ገለበ ጎልቶም ለአሜሪካ ድምፅ አስታውቀዋል። ሰሞኑን ከቢራው የንግድ ተቋማት የጸረ ሕገ ወጥ ንግድና ገበያ መቆጣጠሪያ የጋራ ኮሚቴ ጋራም ግምገማ ማድረጋቸውን በአገር ውስጥ የመገናኛ ብዙሃን የተለጸው የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌም በአገር አቀፍ ደረጃ ተወሰዱ ያሏቸውን የማሸግ እርምጃዎችን ጠቅሰዋል። የሕግ ጥሰት ፈጽመው በመገኘታቸው ከዚህ ቀደም ታሽገው ከነበሩት መካከል 28634 የንግድ ተቋማት በመጸጸታቸውና በሕግ አግባብ ብቻ ለመስራት ዝግጁ በመሆናቸው ተከፍተው ወደ ስራ እንዲገቡ ተደርጓል በማለት አብራርቷል። የእስራት እርምጃ ተወሰደባቸው ካሏቸው 594 ነጋዴዎች ውስጥ 164ቱ ከእስራት መፈታታቸውንም ጠቁሟል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ሳምንት እሁድ በሰጡት ማብራሪያም አሁን ባለው ነባራዊ ሁኔታ ከማክሮ ኢኮኖሚ ማሻሻያ ጋራም በተያያዘ የዋጋ ጭማሪ ለማድረግ የሚያስችል ምንም አይነት ምክንያት የለም ሲሉ መሰረታዊ ያሏቸውን 3 ነጥቦችን ዘርዝሯል። ከነዚህም ውስጥ አንደኛው በአሁን ወቅት በገበያው ላይ ያለው የገቢ ሸቀጥ ከማዳበሪያም ከነዳጅና ከመድኃኒት በቀር በፍራንኮ ቫሉታ የገቡትን ጨምሮ አብዛኞቹ በጥቁር ገበያ የምንዛሬ ተመን ተገዝተው የገቡና ከዚህ ቀደም የዋጋ ማሳካያ የተደረገባቸው ናቸው የሚል ነበር። በመሆኑም በማክሮ ኢኮኖሚው ማሻሻያ መሰረት ገበያ በወሰነው የዶላር ምንዛሬ ተመን ሸቀጦችን ገዝቶም ወደ አገር ቤት ለማስገባት ቢያንስ ወራት ይፈጃል ሲሉም ለሰሞኑ የሸቀጦች ዋጋ ጭማሪ ምክንያት እንደማይሆንም ገልጿል። የወላይታ ሶዶ ዩኒቨርሲቲ የኢኮኖሚክስ መምህሩ እየታየ ካለው የዋጋ ጭማሪ ጋራም ተያይዞ የተወሰደ ያለው እርምጃ ነጻ የኢኮኖሚ ስርዓትን የሚጻረርና ግዛዊ መሆኑን ገልጾ ተችቷል። በሚትኩ ምርታማነትን በማሳደግ በአቅርቦትና በፍላጎት መካከል ያለውን ክፍተት ማቀራረብ ተመራጭ ነው ሲሉ ማስገንዝቧል።
መደረግ ያለበት አሁንም አጭር ጊዜና የረጅም ጊዜ እቅድ መንግስት ማውጣት አለበት የሚል እምነት አለኝ። በአጭር ጊዜ አቅርቦትን የመጨመር ሁኔታ ላይ መንግስት ጣልቃ ገብቶ የተለያዩ ሸማቾች ህብረትን ወይም ማህበራትን በማደራጀት ፍትሃዊ በሆነ ዋጋ በእነሱ ላይ ቁጥጥር እየተደረገ እነሱ እቃዎችን ለገበያ እንዲያቀርቡ ወይም አቅርቦትን ወይ ሳፕላይ እንዲጨምሩ ማድረግ አስፈላጊ ነው ብዬ ነው ማምነው። ነገር ግን በዘላቂነት መንግስት ምን ማድረግ አለበት ወይም በረጅም ጊዜ አቅዶ ምን ማድረግ አለበት ለሚለው ፖሊሲ ቀርጾ ምርትንና ምርታማነትን አሁንም ካለበት ሁኔታ መጨመር አለበት።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ እንዲሁም የደቡብ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ ኃላፊ አቶ ገለቦ ጎልቶሞም መንግስት በንግድ ስርዓቱ ውስጥ አላጓ የምርት እጥረትና የዋጋ ጭማሪ በሚያደርጉ አካላት ላይ የተጀመረው የህግ ማስከበር እርምጃ ይቀጥላል ሲሉ ማስጠንቀቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አድማጮቻችን የትንታኔው መጽሔታችን ዘገባዎች እንደቀጠሉ ናቸው። አሁን ደግሞ ወደ ናይጄሪያ ይወስደናል ቀጣዩ ዘገባችን። የናይጄሪያ ምክር ቤት መንግስትን ወይም ስርዓትን በኃይል ለመገልበጥ ነው በሚል በሀገሪቱ ውስጥ የሚካሄደውን የጸረ መንግስት ሁከትና የተቃውሞ ድርጊቶች ለማስቆም የታሰበውን የህግ ረቂቅ እንዲቀር አዟል። የህግ ረቂቁ እንዲቀር የተደረገው መንግስት ተቃዋሚዎች ላይ እርምጃ እንዲወስድ ያስችሏል የሚሉ የመብት ተሟጋች ድርጅቶችና ዜጎች ሰፊ ትችት ከቀረበበት በኋላ ነው። ቲሞቲ ኦቢዙ ከአቡጃ የላከውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የናይጄሪያ የታችኛው ምክር ቤት አፈጉባኤና የህግ ረቂቁን ያስተዋወቁት ታጁዲን አባስ ከትላንት በስቲያ ረቡዕ በሰጡት መግለጫ የቀረበውን የህግ ረቂቅ አንስተዋል። አባስ ሁኔታው የህዝቡን ስጋትና የናይጄሪያን ወቅታዊ ሁኔታ በጥንቃቄ በማጤን የተሰጠ ምላሽ ነው ብለዋል። በሐምሌ ወር መጨረሻ ላይ የቀረበውና 24 አንቀጾች ያሉት የጸረ ሁከት ህግ በሀገሪቱ የህግ አወጣት ሂደት ውስጥ ትልቅ እርምጃ ነው ከተባለበት በምክር ቤቱ የመጀመሪያ ደረጃ ንባብ ላይ ደርሶ እንደነበረ ተነግሯል። ረቂቅ ህጉ ቢጸድቅ ኖሮ ናይጄሪያውያን ብሔራዊ መዝሙር ላይ ላለመሳተፍ ቢፈልጉ 5 ዓመት ወይም የተቀመጠውን የሰዓት ላፊ በመቃወም ህገወጥ በሆኑ ነገሮች መንገድ ቢዘጉ ወይም ህገወጥ ሰልፍ ቢያደርጉ የ10 ዓመት እስራት ወይም ከባድ ቅጣት ይጠብቃቸዋል። የእርምጃው ተቺዎች የተቃውሞ አስተያየቶችን ለማፈን በባለስልጣናት የተደረገ ሙከራ ነው ይላሉ። ዳሚላሬ አኪኖላ አቡጃ ላይ የተመሰረተው ቴክ ኢት ባክ የተሰኘው የሰብአዊ መብት ተሟጋች ድርጅት አባል ነው።
of the people suppress their own and that's why you see that the totless
የህዝቡ ኃይል የነሱን አይላፈኗል። ለዚያም ነው ዝም ብሎ በደመነፍስ ይወጣው የግረቂቅ እንዲቀር መደረጉን የምታዩት። የግረቂቅ ከመቅረቡ በፊት እንኳን የናይጄሪያ የሲቪክ ምህዳሩ ታግዷል። እነዚህ ሁሉ አንድ ላይ ለማምጣት የተደረጉ ሙከራዎች ናቸው። ስለዚህ እነዚህ ሙከራዎች ያስደንቃሉ።
የህጉ ረቂቅ ለህጋዊ ተቋማት ስልጣን የማይታዘዙ ዜጎች ለ3 ዓመት ሊታሰሩ እንደሚችሉ ይናገራል። የተዘጋጀውም በናይጄሪያ ውስጥ የተካሄዱ የጸረ መንግስት ተቃውሞ ሰልፎችን ተከትሎ ነው። በዚህ ወር መጀመሪያ ላይ በሺዎች የሚቆጠሩ በናይጄሪያ ዋና ዋና ከተሞች ጎዳናዎች ላይ የመንግስት ማሻሻያዎችን በተለይም እንዲቀሩ የተደረጉ የነዳጅ ድጎማዎች እንደገና እንዲመለሱ ጠይቀዋል። የጸጥታ አስከባሪዎች ሰልፈኞችን ለመበተን ተመጣጣኝ ያልሆነ ኃይል ሲጠቀሙ ተቃውሞው ወደ ብጥብጥ ለወጠ። አምነስቲ ኢንተርናሽናል በውከቱ 23 ሰዎች ተገድለዋል ብሏል። የአምነስቲው ኢሳ ሳኑሲ የናይጄሪያ ህግ አውጪዎች ይልቁንም አስፈላጊ በሆኑ ጉዳዮች ላይ ማተኮር አለባቸው ይላሉ።
The whole matter is misplaced, ill-timed and inappropriate.
ነገሩ ሁሉ የተዛባ ያለ ቦታው ያለ ጊዜው የተደረገና አግባብነት የሌለው ነው። ምክንያቱም ይህ ህግ ጨካኝ፣ አፋኝና በምንም አይነት ፋይዳ የሌለው ነው። ምናልባትም ከመንግስት ጋር የማይስማሙ ሰዎችን ለማጥቃት ለማስፈራራት ሊጠቅም ይችላል። ሙሉ በሙሉ መወገድ አለበት። በጓሮ በር እንደማይመለስ ዋስትና ማግኘት አለብን። የህግ አውጪዎች ሙስናን፣ የመልካም አስተዳደር እጦትን፣ ረሃብና እያደገ የመጣውን የዋጋ ግሽበት ለመፍታት ትኩረት ሰጥተው መስራት አለባቸው።
የሰብአዊ መብት ተሟጋች ቡድኖች የናይጄሪያን ባለስልጣናት የዜጎችን ምህዳር የሚቀንሱ አፋኝ ህጎችን ለማውጣት መሞከራቸውን ብዙ ጊዜ ይወቅሳሉ። ናይጄሪያ እንደ አውሮፓ አቆጣጠር በ2019 የማህበራዊ ሚዲያ አጠቃቀምን ለመቆጣጠር ያወጣቸውን ህግ ተቃውሞ ከቀሰቀሰ በኋላ አቋርጣለች። ባለስልጣናቱ ግን ህጎቹ ለብሔራዊ ደህንነት የሚጠቅሙ ናቸው ይላሉ። የአቡጃ ነዋሪ ጎድስዊል ኢፋም በዚህ አይስማሙም።
ከተቃወሙት ዜጎች አንዱ ነኝ። ዜጎች ሀሳባቸውን እንዲገልጹ ይፈቀድላቸዋል። ሰዎች ሀሳባቸውን እንዳይገልጹ ከመከልከል ይህንን ሁሉ ለመግታት ሌሎች የተሻሉ መንገዶች አሉ። እኛ የምንመራው በዲሞክራሲያዊ አይነት አመራር ነው።
ለጊዜው የመብት ተሟጋቾችና ዜጎች የህግ አውጪዎችን ቀጣይ እርምጃዎች እየተቆጣጠሩ ነው።
አድማጮቻችን የተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ አርብ ነሐሴ 10 2016 ዓ.ም የምሽቱን ዝግጅታችን ነው። እስካሁን ድረስ ተከታተሉት የቆየው የዝግጅታችን የመጀመሪያው ምዕራፍ ነበር። ቀጥለን ደግሞ ወደ ሁለተኛው ምዕራፍና ዝርዝር ያሉ ዘገባዎች ወደ እናንተ ወደሚደርሱበት እንሸጋገራለን። ወደ መጀመሪያው ዘገባችን ሁለተኛው አጋማሽ መጀመሪያው ዘገባችን ሳልፍ ስዊድን በመካከለኛውና በምስራቅ አፍሪካ ዙሪያ እየተሰራጨ ያለውን በቀድሞ አጠራሩ የዝንጀሮ ፈንጣጣ ወይም ኤምፖክስ ተላላፊ በሽታ በአገሯ ማግኘቷን ሐሙስ ዕለት አስታውቃለች። ይህ ኤምፖክስ አደገኛ የተባለው ዝርያ ከአፍሪካ ውጭ ሲታይ ለመጀመሪያ ጊዜ ሲሆን፣ ስዊድን በሽታው መገኘቱን ያስታወቀችው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኤምፖክስን ወረርሽኝ ወደ ሌሎች 12 ሀገራት መዛመቱን ተከትሎ ጉዳዩ አስቸኳይ የማህበረሰብ ጤና ስጋት መሆኑን ካወጀ ከአንድ ቀን በኋላ ነው። ለመሆኑ ኤምፖክስ ምን አይነት በሽታ ነው? በየትኛው የዓለም ክፍል ነው የተስፋፋው? የሚለውን ጥያቄ ለመመለስ ስመኝሽ የቆየ የአሜሪካ ድምፅና አሶሺየትድ ፕሬስ ያጠናቀሩት ዘገባ አቀናጅታ እንደሚከተሉ አሰናድተዋለች።
በቀድሞ አጠራሩ የዝንጀሮ ፈንጣጣ በመባል ይታወቅ የነበረው የኤምፖክስ በሽታ በአፍሪካ በከፍተኛ ሁኔታ እየተስፋፋ በመምጣቱ የዓለም ጤና ድርጅት ቫይረሱ ዓለም አቀፍ ድንበሮችን ተሻግሮ ሊስፋፋ ይችላል ሲል ረቡዕ ዕለት ጉዳዩ የማህበረሰብ ጤና ስጋት መሆኑን አውጇል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው በአህጉሩ ላይ የማህበረሰብ ጤና ስጋት መሆኑን ይፋ ያደረገው ማክሰኞ ዕለት ነበር። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ ውሳኔውን ያሳወቁት የተባበሩት መንግስታት ድርጅት የጤና ተቋም አስቸኳይ ስብሰባ ካካሄደ በኋላ ሲሆን፣ እንደተሰጋው የስዊድን ባለስልጣናት አደገኛ የተባለው የኤምፖክስ ዝርያ ቫይረስ ያለበት ሰው ማግኘታቸውን ሐሙስ ዕለት ይፋ አድርገዋል። የጤና ድርጅቱ እንዳለው በዚህ ዓመት ብቻ በአፍሪካ ከ14,000 በላይ ዜጎች በበሽታው የተያዙ ሲሆን 524 ሰዎች ሕይወታቸውን አጥተዋል። ከባለፈው ዓመት ጋር ሲነጻጸር ቁጥሩ የጨመረ መሆኑንም አመልክቷል። እስካሁን ከተመዘገበው የሞት ቁጥር ከ96 በመቶ በላይ የሚሆነው የተመዘገበው በኮንጎ ውስጥ ቢሆንም ሳይንቲስቶች አዲሱ የቫይረሱ ዝርያ በቀላሉ በሰዎች መካከል ሊተላለፍ ይችላል በሚል ስጋት ገብቷቸዋል። በዓለም ጤና ድርጅት የአፍሪካ ቀጠና ቢሮ ተጠባባቂ ድንገተኛ ክስተቶች ስራ አስኪያጅ ሳምቦላንድ ከአሜሪካ ድምጽ ጋር ባደረጉት ቆይታ እንዳስረዱት በሽታው ከየት እንደመጣና የመጀመሪያው ታማሚ ማን እንደነበር በግልጽ አይታወቅም።
ኤምፖክስ እንደ ሌሎቹ ትኩረት የምናደርጋቸው ወረርሽኞች ምንጩን ልንለየው የምንችለው አይደለም። የዚህ ምክንያቱ ደግሞ በሽታው በተለይ በማዕከላዊና ምዕራብ አፍሪካ አካባቢ ለረጅም ጊዜ የቆየ በመሆኑ ነው። አንዳንድ ጊዜ ምናልባት በአንድ ወረርሽኝ ወቅት ከእንስሳት ማቆያ የተዛመተ ቫይረስ ሲኖር የመጀመሪያውን ታማሚ ልንለይ እንችላለን። ነገር ግን አሁን በዲሞክራቲክ ሪፐብሊክ በተከሰተው ወረርሽኝ ከሰው ወደ ሌላ ሰው እየተላለፈ ስላለው በሽታ ነው የምናወራው። ስለዚህ አሁን የሚያሳስበን በበሽታው ለተያዙ ሰዎች እንዴት ድጋፍ ማድረግ እንደምንችልና እንዴት እንደምንከላከለው ነው።
ለመሆኑ ቀደም ሲል መንኪፖክስ ወይም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው ኤምፖክስ ምን አይነት በሽታ ነው? እንዴትስ በቁጥጥር ስር ማዋል ይቻላል? የሚለውን ጥያቄ ለመመለስ አሶሺየትድ ፕሬስ ባወጣው ማብራሪያ በ2019 በሽታው ለመጀመሪያ ጊዜ የታወቀው እንደ አውሮፓውያን አቆጣጠር በ1958 ሳይንቲስቶች በዝንጀሮች ሰውነት ላይ ጠባሳ የሚተው ወረርሽኝ ባስተዋሉ ጊዜ መሆኑን አመልክቷል። እስከ ቅርብ ጊዜ ድረስም በበሽታው የተያዙት በመካከለኛውና በምዕራብ አፍሪካ ውስጥ በበሽታው ከተያዙ እንስሳት ጋር ንክኪ የነበራቸው ሰዎች እንደነበሩም ገልጿል። እንደ አውሮፓውያን አቆጣጠር በ2022 ለመጀመሪያ ጊዜ ቫይረሱ በጾታዊ ግንኙነት እንደሚሰራጭ የተረጋገጠ ሲሆን ከዚህ በፊት የኤምፖክስ በሽታ መኖሩ ባልታወቀባቸው ከ70 በላይ ሀገሮች ውስጥ ወረርሽኙ መከሰቱን አሶሺየትድ ፕሬስ አመልክቷል። ኤምፖክስ እንደ ፈንጣጣ ከመሳሰሉ ቫይረሶች ቤተሰብ ውስጥ የሚመደብ ሲሆን ትኩሳት፣ ብርድ ብርድ ማለትና የሰውነት ህመም የመሳሰሉ ምልክቶችን ያሳያል። በሽታው የተባባሰባቸው ሰዎች ደግሞ ፊታቸው፣ እጆቻቸው፣ ደረታቸውና የመራቢያ አካላቸው ላይ ቁስለት ሊኖራቸው ይችላል። በአፍሪካ በበሽታው የተያዙ ሰዎች ቁጥር ድንገት በከፍተኛ ሁኔታ እየጨመረ መምጣቱ ከፍተኛ ስጋት ፈጥሯል። ባለፈው ሳምንት የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል በሽታው ቢያንስ በ13 የአፍሪካ ሀገራት ውስጥ መገኘቱን አስታውቋል። ባለፈው ዓመት በተመሳሳይ ወቅት ከነበረው ሁኔታ ጋር ሲነጻጸርም በበሽታው የተያዙ ሰዎች ቁጥር በ160%፣ የሟቾች ቁጥር ደግሞ በ19% ጭማሪ አሳይቷል። የዓለም ጤና ድርጅት የማህበረሰብ ጤና ስጋት መፍጠሩን ይፋ ያደረገውም በዚህ ምክንያት ነው።
The declaration of a public health emergency of international concern that was made by Director General Tedros
ዋና ዳይሬክተር ቴድሮስ አድሃኖም በማህበረሰብ ጤና ላይ ስጋት የፈጠረ በሽታ መሆኑን ማስታወቃቸው ዓለም አቀፉ ማህበረሰብ እርምጃ እንዲወስድ ማንቂያ ጥሪ ሆኖ የሚያገለግል ነው። ለተፈጠረው ቀውስ ውጤታማ ምላሽ ለመስጠት ባለን አቅም ላይ ብዙ አውንታዊ ተጽዕኖ ይኖረዋል። ስለዚህ ቀደም ሲል ከነበሩት ስራዎች ሁሉ በተጨማሪ ከዓለም አቀፉ ማህበረሰብ ጋር ተባብረን መስራት እንችላለን ማለት ነው።
በዚህ አመት መጀመሪያ ላይ ኮንጎ ውስጥ በሚገኝ የማዕድን ማውጫ ከተማ ውስጥ በቀላሉ ሊሰራጭና እስከ 10% የሚደርሱ ሰዎችን ሊገድል የሚችል አዲስ የኢምፖክስ ቫይረስ ዝርያ መገኘቱን ሳይንቲስቶች ይፋ አድርገው ነበር። ቀደም ሲል በነበሩት ግዚያት በተከሰቱ የኢምፖክስ ወረርሽኞች ቁስሎች በብዛት ይታዩ የነበሩት በደረት እጅና እግሮች ላይ ሲሆን አዲሱ የቫይረሱ ዝርያ ግን በመራቢያ አካላት ላይም ቀለል ያሉ ምልክቶችና ቁስሎችን እንደሚያስከትል አሶሺየትድ ፕሬስ አመልክቷል። ይህም በቀላሉ በሽታውን ለመለየት አስቸጋሪ እንደሚያደርገው፣ ሰዎች በበሽታው መያዛቸውን ሳያውቁ ለሌሎች ሊያስተላልፉ እንደሚችሉም ዘገባው የኮንጎ ተመራማሪ የሆኑትን ዶክተር ፕላሲዴ ኢንጌቤንን ጠቅሶ አብራርቷል። በዋናነት በመካከለኛውና በምዕራብ አፍሪካ ይገኝ የነበረው ኤምፖክስ በቅርቡ በአራት የምስራቅ አፍሪካ ሀገራት ማለትም በብሩንዲ፣ ኬንያ፣ ሩዋንዳና ዩጋንዳ መገኘቱን የዓለም ጤና ድርጅት አስታውቋል። ሁሉም ወረርሽኞች ኮንጎ ካለው ወረርሽኝ ጋር የተገናኙ ሲሆን የጤና ድርጅቱ ዋና ዳይሬክተር በሽታው በአፍሪካ ውስጥና ከአህጉር ውጭም ሊስፋፋ ይችላል የሚል ስጋት መኖሩን አስታውቀው ነበር። በአይቬሪ ኮስትና በደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ2022 በዓለም ዙሪያ የተሰራጨውና ወደ 100,000 የሚጠጉ ሰዎችን ያጠቃው ብዙም አደገኛ ያልሆነ የኢምፖክስ ቫይረስ ዝርያ መከሰቱን አስታውቀዋል። ቦላንድ እነዚህን ወረርሽኞች በቁጥጥር ስር ለማዋል የጤና ድርጅቱ ከአፍሪካ ሀገራት የጤና ሚኒስትሮች ጋር በቅርብ እየሰራ መሆኑን ያብራራሉ።
We have worked with, for example, the Democratic Republic of the Congo.
ለምሳሌ በዲሞክራቲክ ሪፐብሊክ ኮንጎ ክትባቶችን ለማምጣትና በሚቀጥለው ሳምንታት ወይም ሁለት ወራት ውስጥ በመላ አገሪቱ ክትባት መጀመር የሚያስችል እቅድ ለማውጣት ከብሔራዊ ቁጥጥር ባለስልጣኖቻቸውና ከጤና ጥበቃ ሚኒስቴር ጋር እየሰራን ነው።
ልክ እንደ ማንኛውም ተላላፊ በሽታ በኮንጎ የተከሰተው አዲሱ ኤምፖክስ ቫይረስ በአራት የምስራቅ አፍሪካ ሀገራትም ተገኝቷል። ከአፍሪካ ውጭም ለመጀመሪያ ጊዜ በስዊድን ኤምፖክስ ቫይረስ ያለበት ሰው መገኘቱን የሀገሪቱ የሕዝብ ጤና ኤጀንሲ ይፋ አድርጓል። የስዊድን ባለስልጣናት በአሁኑ ወቅት አጠቃላይ ሕዝቡ ላይ የተጋረጠው አደጋ በጣም ዝቅተኛ ተደርጎ የሚቆጠር ነው ቢሉም አልፎ አልፎ በበሽታው የተያዙ ሰዎች ከውጭ ሊገቡ እንደሚችሉ ግን አመልክተዋል። ሆኖም አሶሲየትድ ፕሬስ እንደሚለው እንደ ኮቪድ-19 እና ኩፍኝ ከመሳሰሉ በሽታዎች ጋር ሲነጻጸር ኤምፖክስ አየር ወለድ በሽታ ባለመሆኑ ከሰው ወደ ሰው ለመተላለፍ የቆዳ ንክኪን የሚጠይቅ ነው። ዘገባው አክሎም የበለጸጉ ሀገራት ኤምፖክስን ለማስቆም ካላቸው ሀብት ጋር ሲነጻጸር ቫይረሱ ቢገኝ እንኳን ስርጭቱን በፍጥነት ማስቆም ይችላሉ። እንደ አውሮፓና አቆጣጥር በ2022 በበርካታ ሀገሮች የተከሰተውን የኤምፖክስ ወረርሽኝ ሰዎች ተጋላጭ ከመያደርጓቸው ባህሪያት እንዲታቀቡ ከመድረግ በተጨማሪ በበለጸጉ ሀገራት ክትባቶችንና ህክምናዎችን በመጠቀም ማስቆም ተችሏል። ነገር ግን አሶሺየትድ ፕሬስ ክትባቱም ሆነ ህክምናው እስካሁን በአፍሪካ እንደማይገኝ ያመለክታል። በለንደን የነጽህናና ትሮፒካል ህክምና ትምህርት ቤት ባልደረባ የሆኑትን ተመራማሪ ጠቅሶ ያብራራው አሶሺየትድ ፕሬስ እንደ ፈንጣጣ የመሳሰሉ ተዛማጅ ቫይረሶችን ጨምሮ ክትባቶች መጠቀም በሽታውን ለመቆጣጠር ያስችላል። ሆኖም የኮንጎ ባለስልጣናት 4 ሚሊዮን የክትባት ጠብታ ለማግኘት ጥያቄ ማቅረባቸውን የኮንጎ ኤምፖክስ ምላሽ ኮሚቴ አስተባባሪን ጠቅሶ የዘገበው አሶሺየትድ ፕሬስ እስካሁን ግን ምንም ክትባት እንዳላገኙም አመልክቷል። በአሜሪካ ድምጽና በአሶሺየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ትውልደ ኢትዮጵያዊ ታዳጊ ተመራማሪ የታይም መጽሔት የዓመቱ ምርጥ ልጅ ክብር አገኘ። የ15 ዓመቱ ትውልደ ኢትዮጵያዊ ሄማን በቀለ የታይም መጽሔት የዓመቱ ድንቅ ልጅ ወይንም ኪድ ኦፍ ዘ ይር ተብሎ ተመርጧል። በአሜሪካ ፌርፋክስ ቨርጂኒያ ግዛት ውስጥ ነዋሪ የሆነው ሄማን የቆዳ ካንሰር ለማከም የሚያገለግል በአነስተኛ ዋጋ የሚገኝ ሳሙና ፈጣሪ ነው። የሄማን ግኝት በተለይ በድህነት ውስጥ ለሚገኙ የህብረተሰብ ክፍሎች የቆዳ ካንሰር ሕክምና ተደራሽ እንደሚያደርግም ታምኖበታል። ታይም መጽሔት ሄመንን የመረጠው ወደፊት ሜላኖማ የሚባለውን ጨምሮ የቆዳ ካንሰርን የሚያክም መድኃኒት በአዲስና የበለጠ ተደራሽ በሆነ መንገድ ለማድረስ የሚያስችል ሳሙና በመስራቱ መሆኑን አስታውቋል። ገና የአራት ዓመት ልጅ እያለ ከወላጆቹ ጋር ወደ አሜሪካ የመጣው ሄመን ባለፈው ዓመት ህዳር ወር ላይ ከአሜሪካ ድምፅ ጋር ባደረገው ቃለ ምልልስ ሰዎች ሳሙናውን በቀላሉ ማግኘት ይችሉ ዘንድ ድርጅት ማቋቋም እንደሚፈልግም ተናግሯል። ሄመንና ቤተሰቡ ከኤደን ገረመው ጋር ያደረጉትን ቆይታ በድጋሚ ወደ እናንተ እናደርሳለን።
የ14 ዓመቱ ሄመን በቀለ ስሪኤም በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን ስሪኤም ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
ስሪኤም በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25,000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
The bar of soap has a couple of different aspects to it and different motives.
ሳሙኖ የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስተው በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በአለም ላይ በአማካይ ለቆዳ ህክምና የሚከፈለው ገንዘብ 40,000 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ትንሹን ያህል በመንገር እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎኑ ስታዩ ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ።
የሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስሪኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው።
ነገር ብዙ ስለሚሰራ እዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው ሲል ያው በቃ ሁልጊዜም እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም። ምንም ማንም ከየትም እንዳገኘው አናውቅም። አግኝቶ ኦልሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለሁ ይላል። አረተው ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው።
ሲወዳደር ሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር ከልጅነቱ ጀምሬ የማነበው ነገር ነው እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ሁሉ የነበረው ስሜት በቃ ጥሩ መታሃል፣ ራስህን አዚህ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የመርካት ነገር ነበር፣ ግን እሱ በዛም አልረካም። እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው፣ በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው።
አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውንና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ሕይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ።
አዎ ገና እንግዲህ ዘጠነኛ ክፍል ተማሪ ነው፣ ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱ እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደ ወላጅ ለመደገፍ ዝግጁ ነን። የቻልነው አቅም ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው ያለ
ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ። መጀመሪያ በጣም ትረስት አለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል፣ ግን ደግሞ ይህንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ግብ እንዳለው ይናገራል።
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ፣ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀሙ እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ልሰራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ስጨርስ እንዳሰብኩት ለሕብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጎርጎሳውያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ ሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ።
አድማጮቻችን የዚህን በምስል የተደገፈ ዘገባ በዌብሳይታችንና በሌሎች ትስስር ገጾቻችን ላይ ማግኘት እንደምችሉ ከወዲሁ ጠቁማለሁ። የምሽት ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።